The Voice of America.
በዩናይትድ ስቴትስ ቨርጂኒያ ግዛት ኢትዮጵያውያን እና ትውልደ ኢትዮጵያ በብዛት ይኖሩበታል ተብሎ በሚታወቀው አሌክሳንድሪያ አውራጃ ውስጥ በመተገኘው ኪዳነ ምህረት ቤተክርስቲያን ኮሮና ቫይረስ በመሰራጨቱ ጉዳት መድረሱ ተነግሯል። አንዲት የቤተክርስቲያኒቱ አገልጋይ የነበሩ ሴት በኮቪድ-19 ምክንያት ሲሞቱ አራት ካህናትና አገልጋዮችን ጨምሮ ቁጥራቸው በውል ያልታወቀ ሰዎች ለቫይረሱ መጋለጣቸው ታውቋል። በዚህ የተነሳም የአሌክሳንድሪያ ጤና መምሪያ ለቤተክርስቲያኒቱ ምዕመናንና ለማህበረሰቡ በላከው ማሳሰቢያ ከኦገስት 14 እስከ 17 ባሉት 4 ቀናት ውስጥ ወደ ቤተክርስቲያኒቱ ህንጻ የገባ ሰው በሙሉ ለኮሮና ቫይረስ የተጋለጠ ሊሆን እንደሚችል አስጠንቅቋል። በመሆኑም በአስቸኳይ ራሱን ከማንም እንቅስቃሴ አቅቦ ለ14 ቀናት በቤቱ እንዲቀመጥና ራሱን ከበሽታው የህመም ምልክቶች እንዲያዳምጥ መክሯል። በሰሜን አሜሪካ የዋሽንግተንና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል ደግሞ በኪዳነ ምህረት ቤተክርስቲያን ብቻ ሳይሆን በተለይ በዚህ ሰሞን በተለያዩ የአሜሪካ ክፍለ ግዛቶች በሚገኙ አብያተ ክርስቲያን ተመሳሳይ ችግር እየተከሰተ ስለመሆኑ ሪፖርት እየደረሳቸው እንደሆነ ገልጸው ማህበረሰቡ ብርቱ ጥንቃቄ እንዲያደርግ አሳስበዋል። የኪዳነ ምህረት ቤተክርስቲያን ምክትል አስተዳዳሪና አቡነ ፋኑኤልን ያነጋገራቸው ደረጀ ደስታ የሚከተለውን ዘግቧል።
የጤና መምሪያው ማሳሰቢያ በወጣ ሁለተኛው ቀን እሁድ ነሐሴ 22 ቀን ሁኔታውን ለማጣራት ወደ ኪዳነ ምህረት ቤተክርስቲያን አምርቼ ነበር። እንደ ወትሮው እሁድ ያውም በኪዳነ ምህረት በዓል ማግስት ቢሆን ኖሮ አነስተኛው የኪዳነ ምህረት ቤተክርስቲያን ግቢ በሰው የተሞላ መሆኑን መገመት ይቻላል። አሁን ግን ሁሉ ነገር ተዘጋግቶ በግቢው የሚታዩት ሰዎች ከሁለትና ሶስት አይበልጡም። ለብቻቸው ከተቀመጡት መካከል የቤተክርስቲያኒቱን አገልጋይ መምህር ወሰን ማመጫን አገኘኋቸው።
በሐመረኖ ኪዳነ ምህረት ቤተክርስቲያን መምህር ነኝ፣ አገልጋይ ነኝ። እውነት ነው የተፈጠሩ ችግሮች አሉ። ለዚህም ቤተክርስቲያናችን ሐመረኖ ኪዳነ ምህረት 5 ወር በሙሉ በመጠንቀቅ ተጠንቅቀን አገልግሎት ሳናቋርጥ ለህብረተሰቡም ጥንቃቄ አድርገው እንዲገለገሉ በማድረግ እኛም አገልጋዮች ራሳችንን በመጠበቅና በማስጠበቅ በማገልገል ላይ እንገኝ ነበረ። ነገር ግን አሁን በ14 አካባቢ ይመስለኛል ቀኑ አንዳንድ ህመም አብረን የምናገለግላቸው ካህናት አባቶቻችንም ላይ እንዲሁም የሚራዱን ህዝቡ ምዕመናኑ አንዳንድ ምዕመናኖች ገብተው ስለነበረ ሰዓታት እየቆምን የእመቤታችን ክብረ በዓል በምናከብርበት ጊዜ በዚህ ጊዜ ህመም ታየ። ህመም ደግሞ ሲታይ ወደ ህክምና ይሄዱ ባልደረቦቻችን አሉ። ይሄ ነገር ታየ፣ በሽታው በእኛ ውስጥ ታይቷል፣ ይሄ መጥፎ በሽታ ኮሮና የሚባለው ሲሉን፣ ወዲያውኑ ምንድነው ያደረግነው ቤተክርስቲያኒቷን እኛው ራሳችን ዘጋን። ውጭ ላይ ደግሞ ለሚመጡት የውጭውንም በር ዘግተን አየለም ትንሽ ቀን ቤተክርስቲያኒቱን አጽድተን ለሚመለከተው አካል አሳውቀን ከዚያ በኋላ ደግሞ ቤተክርስቲያኒቱ አገልግሎት ትሰጣለች በሚለው በዚህ ተስማምተን ቤተክርስቲያኒቱን ዘግተናል። እንደሚባለው በየሚዲያው እንደሚናፈሰው ፖሊስ ቆሞ መንግስት ዘግቶታል፣ ምንም አይነት እንደዚህ አይነት ነገር የለም።
በቅርቡ ከኢትዮጵያ ተመልሰዋል የተባሉት የቤተክርስቲያኒቱ ዋና አስተዳዳሪ ቆሞስ መላከ ኪዳን አባት አደሰ ታመው ሆስፒታል ተኝተው የሰነበቱ መሆኑን የተነገረ ቢሆንም ትናንት ሰኞ ከሆስፒታል አገግመው መውጣታቸውን ገና በማገገም ላይ ስላሉ እረፍት ስለሚያስፈልጋቸው ማነጋገር እንደማይቻልና ምክትላቸውን አቶ አወቀ ኃይሌን እንዳነጋግር ተነገረኝ። የደብሩን ኃላፊ እናነጋግራለን ብለን ተስፋ አድርገን ነበር። እሳቸው ሆስፒታል ነበሩ በሚል ልናገኛቸው አልቻልንም። አሁን በዚህ ምክንያት ነው እርስዎን የማነጋግሮት። እሳቸው ዛሬ መውጣታቸውን ሰምተናል። ልክ ነው እሱ? በምን ምክንያት ነበር ሆስፒታል የገቡት?
እኛ ምንም አሞኛል ብለው ነው፣ ብርድ ብርድ አለኝ ብለው ሄዱ። እዛ ቀረሙ። አሁን ተሽለኝ ደወልንላቸው። አሁን ተሽለኛል ብለው መጥተው እዛው።
ከዚህ ከኮሮናው ጋር የተያያዘ ነው
እንግዲህ ይህንን በግልጽ የምናውቀው ነገር የለም። ግን ያው እንደዚሁ ብርድ ብርድ አለኝ ከውጭ ስመጣ አውሮፕላን ላይ ብርድ መታኝ ብለው ነው ለእኛ የተነገረን፣ ይሄ ነው። ከዛ በኋላ ያው አመማቸው፣ ወደ ሆስፒታል ሄዱ። እዛው ከርመው አሁን ወጡ።
ቤተክርስቲያን መጥተው ነበር ወይስ በዛው ነው የሄዱት?
መጥተው ነበር ቤተክርስቲያን ሆነው ነው እንግዲህ እዛ አንድ 3-4 ቀን አድረው ነው ወዲያው ታመሙ፣ ሆስፒታል ሄዱ።
ምን ያህል ሰው እንደታመመ ምን ያህል ሰው በዚህ ቫይረስ?
አሁን ከቤተ ክርስቲያኑ የምናውቀው አንድ 4 ሰው ነው። ሰዎች በግድ 4 ሰዎች በግድ መያዛቸውን ፖዘቲቭ መሆናቸውን እንትን ብለናል። ግን 40 እያለ ያወራሉ፣ ግን አይደለም ትክክል። ቤተክርስቲያን ውስጥ አገልጋዮቹ በሙሉ አራት ሰዎች ነው። ከአገልጋዮቹ
ስንት አገልጋዮች ነው ያሏችሁ?
እንግዲህ ሰበካ ጉባኤ ነው እዛ የሚሰሩት፣ አንድ አራት ናቸው ነው አምስት አሉ። ሌሎች ደግሞ የሰበካ ጉባኤዎች ውስጥ ያሉ አብረን እየሄድን እዛው እንትን የምንል ሁላችንም።
ከአምስቱ አራቱ የተያዙት ማለት ነው?
ከአምስቱ አራቱን የሰማ ነው እንግዲህ እስካሁን ያለባቸው ተብሎ በእንትን የተባለው አራት ሰዎች ነው እኛ የምናውቀው።
ከምዕመንስ ምን ያህል እናንተ የምታውቋቸው ምን ያህል ይሆናሉ?
ምዕመን እኛ የምናውቀው የለም። እና እኛ ምንም ቀሌ ነው ብለን ምንትን የምንለው የለም። ይመጣል፣ ይሄዳል። እኛ የምናውቀው ምዕመኑ ሲሉ አናውቃቸው። ማንም ነው መጥቶ ቤተክርስቲያን ተሳልሞ ይሄዳል። ይህን ከሰማን በኋላ እኛ ግን ዘጋን።
የአሌክዛንድሪያ የጤና ቢሮ ያወጣው ማስታወቂያ አይተውታል?
ከዛ አይቻለሁ። ከዛ በፊት እኛም መጥተው አማክረው ነው እንትን ያለ የጤና ጥበቃው መጥቶ አነጋግረውኛል። ሁኔታውን ተነጋገርን። ምንድንሆን እንትን እንደዚህ እንደዚህ እናደርጋለን ብለው ነግረውኝ የሚያወጡትንም መግለጫ በዚህ በዚህ መጀመሪያ ወረቀት እንስጣችሁና አድሉ አሉን። አይ እናንተው ብታደርጉት ይሻላል ብለናቸው እነሱ ነገሩን ምን እንደ ብለው እንደሚያወጡ ያው ያወጡትን በዛ በእንትን ላይ ያወጡት። ጤንነት ስንል እንትን ማድረግ አለብን በሚል
እናንተ እንዲዘጋ ከወሰናችሁ በኋላ ነው ማለት ነው ይሄ የሆነው?
ከተዘጋ ነው የመጡት። አዎ ወዲያው ይሄን ነገር እንደሰማን ዘጋ ነው።
በስንት ቀን ልዩነት መጡ እነሱ?
ሶስተኛው በአራተኛው ቀን ነው የመጡ የደወሉልኝ። መጥተው እዛው እንትን ያደረጉት
እንጂ ቤተ ክርስቲያኑ ድረስ መጥቶ ይዘጋ ያለ የወሰደባችሁ ያዘጋችሁ ኃይል
ማንም ዝም ብሎ በፌስቡክ ቤተ ክርስቲያኑ እንትን ስለሆነ መንግስት ዘግቶታል የሚያደርጉት እዛ የውሸት እንትን ነው እሱ የተደረገው ትክክል አይደለም። እነሱ መጥተው አነጋገሩ እንደዚህ እናደርጋለን። ሌላ ፌስቡክ ነው ያንን ያወራ የእነሱ በመግለጫው ላይ አውጥተውታል። ከእኛ ጋር የተነጋገሩትን እንትን ቤተ ክርስቲያኑ ሰው አይገባም ነበረ። ከዛ በኋላ ከሰማን በኋላ ችግሩን ማንም እንዳይገባ ብለን ለሰው ደህንነት ስንል ዘጋ ነው። ከዛ በኋላ ደግሞ አቡነ ፋኑኤልም ለእሳቸውም ነገን ሁኔታውን አስረዳናቸው። ከተረዱ በኋላ ያንን እኔ በእንትን አወጣዋለሁ አሉ። አወጣዋለሁ እንዲያወጡ እንትን አደረጉ።
የአብያተ ክርስቲያናቱ የበላይና የዋሽንግተንና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል በቤተ ክርስቲያኑ የተከሰተውን አጠቃላይ ሁኔታ እንደሚከተለው ገልጸዋል።
እና በዛው ተያይዞ በሙሉ ካህናቱ ያው ሁሉም ኳራንቲ ስለገቡ ያው ጠቅላላ ሌላ የሚተከም አገልጋይ ስለሌለ ያው አገልግሎት ተቋርጧል። ከሰበካ ጉባኤ ደግሞ ሁለት ተይዘዋል። ምግብ የሚያበስሉ ደግሞ ለካህናቱ ከነበሩ ሁለት የተያዙ እንዳሉ ነው የነገሩኝ። እግዚአብሔር እንግዲህ ነፍሷን ይማር። በዛሬው ዕለት አንዷ በጽኑ ታካሚ ክፍል የነበረች አርፋለች ብለው ጠዋት ደውለውልኛል። እንግዲህ በምዕመናኑ በኩል ያው ሁሉም በየቤቱ ኳራንቲን እንዲሆን ስለታዘዘ ምን ያህል ሰው እንደተጎዳ ሆስፒታል ምን ያህል እንዳለ መረጃው የለኝም። እነሱም ጠይቄያቸው እኛ ያው የራሳችንን ሰራተኞቹን እንጂ ህዝቡን ምርመራ አድርጉ ብለን ተናግረናል። ከዛ በኋላ እንዴት እንደሆኑ የእያንዳንዱ የምዕመናን ጉዳይ አልተከታተልንም። ሁላችንም ኳራንቲ ውስጥ ነው ያለ ነው ያሉኝ። ግን በቤተ ክርስቲያኑ በኩል ይሄንን ይመስላል። በዚህ ምክንያት አገልግሎቱ ተቋርጧል ማለት ነው። እና በተለያዩ ቦታዎችም እየተከሰተ ነው። አሁን በዚህ ሰሞን እየሰማሁ ነው፣ ዛሬም እየሰማሁ ነው፣ ትላንትም ሰምቻለሁ። በተለያየ ስቴት በእኛም ብቻ ሳይሆን እንግዲህ ለእኔ እንደተረዳሁት እንደገባኝ አንዱ ያው ትልቁ የጥንቃቄ ጉድለት ነው። ሁለተኛ በዚህ በጾመ ፍልሰታ ረጅም የሆነ የሌሊት አገልግሎት አለ እና ካህናቱ ብቻቸውን በተወሰነ ቁጥር ማገልገል ሲገባቸው አንዳንድ ቦታ ላይ ምዕመናንም እንደዚህ ሰንበት ተማሪዎችም እየተቀላቀሉ ሌሊት ያድሩ እንደነበረ ሰዓታቱ ላይ መረጃ አለኝ። ስለዚህ ያ እንግዲህ በተዘጋ መስኮትና በር የታፈነ ስለሆነም ያው በቃለ እግዚአብሔሩን በሚያገለግሉበት በሚያዜሙበት ጊዜም ያው ማስክ ስለማይኖር እንግዲህ በዚህ ምክንያት የተስፋፋ መሰለኝ። እንግዲህ ደህና ሰላም ከርመን አሁን ይሄ ነገር በየቦታው የተሰማው ከዛ አንጻር ነው ብዬ የራሴ ግምት አለኝና እንግዲህ ይሄንን ይመስላል። ዞሮ ዞሮ ለህዝቡ ጥንቃቄ ተደርጓል። ያው የአሌክዛንድሪያም የሚመለከተው የመንግስት ክፍል ያው በተወሰኑ ቀናት ቀኖቹን ጠቅሶ ያው መረጃው ይኖርሃል። ሰው ኳራንቲን እንዲያደርግ ራሱንና እንዲመረመር ምክር ተሰጥቷል። እንግዲህ እዚህ ላይ ነው ያለው ሁኔታ ማለት ነው ባጭሩ።
በወረርሽኙ ህይወታቸውን ያጡት የቤተ ክርስቲያኒቱ አገልጋይ ቤተሰቦች ትኩስ ሀዘን ላይ ስላሉ ምንም አይነት መግለጫ መስጠት እንደማይፈልጉ አንድ የቤተሰብ አባል ነግረውናል። ሟች በወጣትነት እድሜ ውስጥ ያሉና ከ10 ዓመት ያነሰ እድሜ ያለው አንድ ልጅ እንዳላቸውም ሰምተናል። በዋሽንግተን እና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል ጋር ያደረግነው ውይይት ይቀጥላል። እንግዲህ ይሄ በአንድ ቤተክርስቲያን ነው። አሁን እርሶም ቀደም ብለው በእርሶ አስተዳደርም ስር ያሉ ወደ 40 ይጠጋሉ መሰለኝ በትላንትናው ቃለ መጠይቅ ላይ ሲናገሩ እንደሰማሁት ከዛ ውስጥ ከ9 ያልበለጡት ናቸው አገልግሎት
እየሰጡ
ያሉት። አዎ፣ በምን ምክንያት ነው ሌሎቹስ አገልግሎት ያልሰጡት? እነዚህ
9 የሌሎቹ እንግዲህ ያሉት ልክ ነህ። ምክንያቱም ያው እዚህ ሀገር እንደምታውቀው ቤተክርስቲያን ሁሉም የራሳችን የተገዛ ህንጻ አይደለም ያለን፣ አብዛኛው በክራይ ነው። ከዚህ ሀገር ካሉ ቤተክርስቲያኖች ወይም አዳራሽ እንደ መሳሰለ ነገር ተከራይተው ስለሆነ አከራዮቻቸው ኮቪዱ ከመጣ ጀምሮ ማለት ነው እዚያ ከገባ ጀምሮ ያው እንደዚህ አይነት አገልግሎት ቢሰጡም ስለዘጉ ስለተዘጋባቸው ነው ያቆሙት ማለት ነው ባጭሩ። ስለዚህ አሁን አብዛኛዎቹ የራሳቸው ህንጻ ያላቸው ናቸው የሚያገለግሉት። እኔ ከአንዴም ሁለት ጊዜ የመንግስት መመሪያ እንዲጠበቅ ርቀታቸውን ጠብቀው ማስክ አድርገው በተቻለ መጠን ጥንቃቄ ባለበት መንገድ አገልግሎት እንዲሰጥ ደብዳቤ ጽፌያለሁኝ። እንዲሁም ደግሞ ከአስተዳዳሪዎች ከካህናት ጋራ በቴሌኮንፈረንስ መመሪያም ሰጥቻለሁኝ። ነገር ግን አንዳንድ ካህናትም ሆኑ ከምዕመናን ወገን መመሪያውን የማያከብሩ ትንሽ ግዴለሽነት የሚሰማቸው እንደው ሃይማኖት አለኝ አይዘኝም የሚል ስሜት ሆነቱ ይሄ የሃይማኖት ጉዳይ አይደለም። ይሄ በኃጢያትም የመጣ ጉዳይ አይደለም። ይሄ ወረርሽኝ ነው። መጠንቀቅ ሲገባ እንደው ትንሽ ቸልተኝነት ታይቷል እና ከዛ ከቸልተኝነት የቤተክርስቲያኑን ጸዳሃት ሁኔታ ካለ መጠበቅ የመጣ እንደሆነ ይስማኛል። ይሄ አንዱ መንገድ ነው። ሁለተኛው መንገድ ትላንትም ገልጨዋለሁኝ፣ በሽታውን ሊያስፋፋ የቻለው ይሄ በቤተክርስቲያን ብቻ ሳይሆን በማንኛውም በኢትዮጵያን በሚሰባሰቡባቸው ማንኛውም ቦታዎች ህመም ስሜት እየተሰማን ወደ ቶሎ ወደ ሕክምና ወይም ራስ ወደ መለየት አንወስድም ነው ራሳችንን እንትናደርጋለን። ብንያዝም እንኳን ተያዝን ማለቱን መናገሩን ብዙዎቻችን አንፈቅደውም እና ይሄ ደግሞ ብዙውን ሰው እየጎዳ ነው። ሰው እንዳይጠነቀቅ እያደረገው ነው። ስለዚህ ይሄ ሁሉ ጥንቃቄዎች ሊደረጉ ይገባል። በማንኛውም በምንሰባሰብባቸው በደስታም ይሁን በሐዘን ጥንቃቄዎች ያስፈልጋል። እንዲያን ነገሮች ካሉ መገናኘቱ አብሮ መሰብሰብ አላስፈላጊ ነው እና የት ቦታ እንደምንያዝ እንዴት እንደሆነ ስለማናውቀው ጥንቃቄ ማድረግ ያስፈልጋል እና ዋናው ነገር የጥንቃቄ ጉድለትና ኃላፊነት እንደው ሳይሰማን እየቀረ የሚመጣ ነው ብዬ አስባለሁ።
ቀደም ሲል በሽታው እንደተከሰተ የእርሶ ጽሕፈት ቤት መግለጫ ለሁሉም አብያተ ቤተክርስቲያናት እንዲዘጉ ከመንግስት መመሪያ እስኪሰጥ ድረስ ትዕዛዝ አስተላልፎ ነበረ እንደሚመስለኝ እና በዚያ መሰረት ተዘግተው ነው የቆዩት። አሁን እርሶ እንግዲህ ከ40ዎች ውስጥ 9 ያልበለጡ ነው አገልግሎት እየሰጡ ያሉት ብለውኛል። እነዚህ አገልግሎት እየሰጡ ያሉት በምን ሙሉ ለሙሉ ከፍተው ነው? እንዴት ነው አገልግሎት መንገድ?
አይደለም ሙሉ ለሙሉ አልከፈቱም፣ ሊከፍቱም አይችሉም። በሁለተኛው ዙር ላይ እስከ 100 ቁጥር የሚል ህግ ወጥቷል በዲሲ። እንግዲህ ምንድነው ያው የዲሲው የሜሪላንዱ የቨርጂኒያው እንግዲህ የእያንዳንዱ የየራሱ ህግ አለና ቁጥር ወስኖላቸዋል። ካላችሁ ሜምበር ይሄን ያህል ፐርሰንቱን የሚል መንግስት ራሱ ወስኗል። በዛ መሰረት ብዙዎቹ እንደሚያስተናግዱ እርግጠኛ ነኝ፣ እመለከታለሁ፣ ጠይቃለሁኝ። ነገር ግን አንዳንዶቹ ደግሞ እንደው የመጣ ሰው አንመልስም እያሉ እንደው በየጠጋጠጉ ወይም ከአጥር ውጪ ምናምን እንደዚህ የመቆም ጉዳይ አለና ያ አላግባብ የተደረገ ነው። ምእመናኑም ከተወሰነው ቁጥር በላይ አትንጥሱላቸው ለምን ብለው ገፍተው ይመጣሉ። ካህናቱ ደግሞ በይሉኝታ ይያዙና ያስተናግዷቸዋል ይመስለኛል። እና ይሄ ችግር እየፈጠረ ነው እንጂ እኛ መመሪያ ሰጥተናል። ያንዳንዱ ሰው ወደ ቤተክርስቲያን ሲገባ አንደኛ በተወሰነው ቁጥር እንዲገባ፣ ሙቀቱን ተለክቶ እንዲገባ፣ ማስክ ካላደረገ እንዳይገባ፣ ይህን ሁሉ ሰጥተናል። ግን አመላችን ብዙ ነው። አንዳንዱ ማስክ ለምንድን ማድረግ ቤተክርስቲያን ውስጥ ያለ ብቻ እንደው ለመግለጽ አስቸጋሪ ነው ባህሪያችንና ይሄም ችግር አለ እንጂ እኛ በተቻለ መጠን ህጉና ስርዓቱ ተጠብቆ እንዲገለገል መመሪያ ሰጥተናል። አሁንም በዛ አይነት የሚያገለግሉ አሉ። እንግዲህ ደግሞ እንዲህ አይነት ነገር ሲከሰት ደግሞ በአንዳንድ ቦታ ይሄ ደግሞ የበለጠ ትምህርት ሆኗቸው ለሁሉም እንደ ዌክ አፕ ኮል ነገር ሆኖ እንደ ሁሉም ደግሞ የበለጠ ራሳቸው እንዲፈትሹና ያላስተካከሉት ነገር ካለ እንዲያስተካክሉ ይረዳል ብዬ አስባለሁ። የሆነት
ቤተ ክርስቲያናቱ እንዳይከፈቱ የሚፈልጉ ወገኖች አሉ፣ እንደዚህ አሳስበናልም የሚሉ ሰዎች አሉ። እንደዚህ ለምንድን ነው ቤተ ክርስቲያኖቹን በከፊልም ቢሆን መክፈት ያስፈለገው? ለምንድን ነው? ምን የሚያጣድፍ የሚያስገድድ ነገር ኖሮ ነው?
ይህ የህዝቡ ጥያቄ ነው። እንግዲህ እንደምታየው አሜሪካን ሀገር እያንዳንዱ ቤተክርስቲያን አጥቢያ ቤተክርስቲያን የራሱ የአስተዳደር ቦርድ ያለው በህዝብ የምትተዳደር ቤተክርስቲያን ናት በአሜሪካ ነገር ያለችው። እኔ ጀነራል የሆነውን ሐሳብ መመሪያ ምክር ሐሳብ ነው ማቀርበው። በልክፈት በልዝጋ ብዬ በሙሉ ስልጣን ላዛቸው አልችልም፣ ግን ምክር ሰጣለሁ። ይሄን ብታረጉ ይሻላል እላለሁ። ስለዚህ ቤተክርስቲያንን ዝጉልን ብሎ የሚጠይቅ እኔ እንግዲህ እንጃ አንኬት እንደ እኔ ጋር ቤተክርስቲያን ለምን አንሄድም ብሎ የሚያስቸግሩ ሰዎች ናቸው እንጂ እየደወሉ የሚያስቸግሩን ዝጉልን የሚሉ በምን አጋጥሞኝ አያውቅም። ቤተክርስቲያን ውስጥ ለምን ይዘጋብ? ያ ተዘግቶ የነበረበት ጊዜ አሁን ትንሳኤ ዘግተን ነበረ እንደምታስታውሰው፣ ካህናት ብቻ ገብተው ነበረ ህዝቡ በኦንላይን የሚከታተለው። በኋላ ግን መንግስት ይህን ያህል ፐርሰንት አስገቡ ትችላላችሁ ካለ በኋላ ካህናቱን ህዝቡን ራሱ ህዝቡ እንዴ መንግስት ብሏችኋል ባለው መጠር አስተናግዱን ብሎ ህዝቡ ነው የጠየቀው። ህዝቡ በጠየቀው ምክንያት መሰረት ያው የከፈቱ ማለት ነው። ግን የትኩሳት እየተገኩም ያስገቡ አሉ። እንዳልኩህ እንግዲህ ሁሉም አንድ አይነት አስተሳሰብ የላቸው። ጠንቃቆች አሉ፣ ደግሞ ዘረክራኮች አሉ። ቻለ መጠን ግን ያው እየመከርን ነው። ይኸው እንዲህ አይነት ነገር ደግሞ እየተከሰተ ነው እና ህዝቡ ራሱ የሜምበሩ ማለት እንግዲህ ያ ቤተክርስቲያን ወሳኙ ሜምበሩ ነው። ያ ሜምበር ጠቅላላኛ ይዘጋ መምጣት አንፈልግም ካለ እኮ መብቱ ነው። እኔ ክፈቱ ብዬ አላስገድድም። ግን እንደዚህ አይነት የሚሉ ሰዎች የሉም። እንመጣለን ተራ ገብተን እንምጣ ባዮች ናቸው። እና ይሄ ነው ችግሩ። ደግሞ በአንድ በኩል ደግሞ አንፈርድባቸውም። የእኛ አገልግሎት ክርስትና አለ፣ ሰው ይሞታል መፈታት አለበት፣ ልጆች ሲወለዱ ክርስትና አለ። ቤተክርስቲያን ካልተከፈተች ክርስትና ካልተነሳ ቀናቸው ያልፋል፣ ጊዜው ያልፋል። እና ብዙ ደግሞ ሃይማኖታዊ ስርዓቶችም አሉ መጠበቅ ያለባቸው። ያም ራሱን የራሱ ተጽዕኖ አለ ማለት ነው። ግን ያም ቢሆን ማድረግ ይቻላል። በጣም በአነስተኛ ቁጥር በተራራቀ ሁኔታ ማስካቸውን አድርገው እጃቸውን እየታጠቡ ሳለ ዘር እየተቀቡ ይሄ በተጠነቀቀ ሁኔታ ሁኔ መስቀል እንዳያሳልሙ ወንጌል እንዳያሳልሙ መመሪያ ሰጥቻለሁ። ለምን አንዱ ንክኪ ስለሆነ የሚከለክለው። የሚያከብሩ አሉ፣ ግዴለሾችም ደግሞ እንዳሉ ሰማለሁ። እንግዲህ ምን ማድረግ ይቻላል? እኔ በሚቀደስበት ሁሉ መገኘት አልችልም። አንድ ቦታ ሆኜ መመሪያ መስጠት ነው እና እንግዲህ እየተማሩ ናቸው። መከራውም እንግዲህ እየመቷልና ገፍቶ እያስተማረን ነው ባይነኝ እንጂ እኛ ህዝቡ ይዘጋልን ቢል አሁን እንደ ምሳሌ አላርግ ያሁን ብጠቅስል አሁን ደብረ ገነት መድኃኔዓለም ህዝቡ አይመጣም። ካህናት እስካሁን ድረስ ካህናት ብቻቸውን የሚቀድሱት በኦንላይን የሚተላለፍላቸው ይሄ የካህናቱና የህዝቡ ስምምነት ስላለ ነው። ደግሞ አንዳንዶቹ ቦታ ደግሞ መምጣት እንፈልጋን ለሚሉት ደግሞ ሰበካ ጉባኤውና ካህናት ተወያይተው የተወሰነ ቁጥር ያስተናግዳሉ እንደየ አካባቢው ጠባይ ማለት ነው። እና እንደዚህ ያለ ሁኔታ ነው ያለው ባጭሩ ማለት ነው።
በሌላ በኩል ደግሞ አንድ ቤተክርስቲያን ወይ ሁለት ቤተክርስቲያን ላይ የታየውን ሁሉም ቤተክርስቲያናት ላይ የታየ አይነት አድርጎም አስተያየት የመስጠትም ነገር አለ። በእርሶ እምነት አሁን ጥንቃቄ የሚያደርጉስ ቤተክርስቲያን ምንም ችግር ያልደረሰባቸው ቤተክርስቲያናት አሉ ወይስ ሁሉም ላይ ነው ይሄ ነገር የደረሰው?
አሉ አሉ አሉ። እስካሁን ድረስ በአንድ ነው ጎልቶ የወጣው። በአንድ ደግሞ ገና አሁን እየሰማሁ ነኝ እያጣራሁ ነኝ። ግን እነሱ ለጥንቃቄ ብለን ሁሉም ሰው እንዲመረመርና ኳራንቲን እንዲያደርግ ብለን ለጊዜው ቅዳሴውን አቁመናል፣ ዘግተናል ብለውኛል። ለጥንቃቄ ማለት ነው ስለተጠራጠሩ እንጂ። በተረፉት ላይ ግን እስካሁን የሰማሁት ነገር የለም። ነገር ግን ካለ እነሱ ራሳቸው ዝግጁ ናቸው። እንዲህ አይነት ነገር ከተከሰተ ሁሉም ኳራንቲ ሆኖ ምርመራውን እንዲያደርግ በቤቱ እንዲቆይ ሁሉም በዝግጅት ላይ ናቸው ያሉት። ግን እንደው በሙሉ በየቤተክርስቲያኑ ተበክሏል፣ ታሟል፣ ይሄን ያህል ህዝብ ሆኗል የሚለው ማቆጠረው አሁን ኪዳነ ምሕረት ስንት ምዕመና እንደታመሙ እኔ መረጃ የለኝም። ማን ቆጠር በየሆስፒታሉ ሄዶ የዛ ቤተክርስቲያን አባል ነኝ እዛ ሄጄ ነኝ ብሎ ሊስት የተደረገ ነገር የለም። ግምታዊ ቁጥሮች ግን ብዙ ይነገራሉ። እኔ የማውቀው እዛው የሚያገለግሉትን የካህናቱን፣ የሰበካ ጉባኤውን፣ ምግብ ያበስሉ የነበሩትን እዛው በቤተክርስቲያኑ ቅጥረ ግቢ እለት በእለት የሚያገለግሉትን ነው መረጃ ያለኝ። የእያንዳንዱ አስቀዳሽ መረጃ የለኝም። ግን የሌሎቹም በየቤተ ክርስቲያኑ እንግዲህ ምዕመናን ቤተ ክርስቲያን ብቻ አይደለም እኮ እንግዲህ ወይ ሬስቶራንት ሄደው ወይ ለቅሶ ሄደው አንድ ሰው ጥየቃ ሄደው ሊታመሙም ይችላሉ። ዋናው ነገር ግን ራሳችንንም ሆነ ቤተ ክርስቲያናችንን መከላከል የምንችለው የሆነ ስሜት ሲሰማን ራሳችንን አግለን ብንቀመጥ የተሻለ ነው። የሄድንባቸው ቦታዎች ላይ እንዲህ ነገር ተከስተዋል የሚባል ነገር ከሰማን ደግሞ እንደዚሁ ተሰብስበን ብንቀመጥ ብንመረመር የተሻለ ነው ብዬ ነው የማስበው።
ለምዕመኑ በተከታታይ ማሳሰቢያዎችን እንደሚሰጡ እምነት ጥሩ ቢሆንም በጸሎት መትጋት ያለ ነገር ቢሆንም ከበሽታው ግን ሙሉ ለሙሉ ወዲያው ላይነካን ይችላል አማኞች ስለሆንን የሚል አይነት አስተሳሰብ በአማኞች በምዕመኑ ዘንድ መኖሩን ነው እርሶም ሲናገሩ ሌሎችም ሲናገሩ። እስቲ በዚህ ላይ ያሉት አስተያየት ምንድን ነው?
በእውነቱ ይሄ መመጻደቅ ነው የሚሆነው። ሰው እኮ የኛን ሃይማኖት አለን። ሃይማኖተኛ መሆናችንን ግን የሚመሰክርን ባለቤቱ ነው፣ ስራችን ነው። እኛ ሃይማኖት አለን ሃይማኖተኛ መሆናችንን። ሃይማኖት ማለት እኮ መታዘዝ ነው። ማመን ማለት ይደረግልኛል ይሆንልኛል ብሎ የእግዚአብሔርን ህግ መጠበቅ ነው። እግዚአብሔርን መፈታተን አይደለም። ራሱ እኮ መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ 4 እንደምናየው ሰይጣን ዲያብሎስ ከዚህ ከቤተ መቅደሱ ጫፍ ላይ ወደ ታች ራስክን ወርውር መላእክቱን ስላንተ ያዝልሃል ብሎ ጠየቀው። ጥቅስ ጠቅሶ መጽሐፍ ነገር ግን እግዚአብሔር ጌታ አምላክህን ፈጣሪ አትፈታተነው ተብሎ ተጽፎብሃል ብሎ ደግሞ መለሰለት እንጂ አምላክ ነው። ቢወረወር ጉዳት ያደርስበትም ሰይጣን ለማሳፈር ይችላል፣ ግን ሌላ ማሳፈሪያ መንገድ ስላለው መልስ ሰጠው። ስለዚህ እግዚአብሔርን ለምንድን የምንፈታተነው? አንድ ሰው መርዝ በጥብጦ ያድነኛል ብሎ ቢጠጣ ይሞታል እንዴ? ይሄ መፈታተን ነው የሚሆነው። እና ይሄ በሽታ ወረርሽኝ መሆኑ እየታወቀ በእምነቴ እድናለሁ አይነካኝም ብሎ ማለት ግን አግባብ አይደለም። እውነቱ በሀገራችንም ሆነ እዚህ እንዲሁ አንዳንድ እንዲሁ እንደ ባህታዊ ነን ነብይ ነን ቅም እንደዚህ ነን እያሉ ራሳቸውን እንዲህ ተብለናል አይነካችሁም እያሉ የሚሉ ሰዎች አሉ። በዩቲዩብ በየምኑም አንዳንድ ድምጾች ሰማለሁና ሰው የሚያዳምጠውን ሰው ቢያውቅ ቢለይ፣ አስተማሪውን ቢለይ። ምክንያቱም መድኃኒታችን ኢየሱስ ክርስቶስም በጎቼን አውቃለሁ ድምጻቸውን አውቃለሁ ድምጼንም ያውቃሉ ይሰሙኛል ይከተሉኛል ያለው የቤተ ክርስቲያንን ድምጽ ቢሰሙ እንደ በውጭ ያለውን ባይሰሙ። ምክንያቱም ሰይጣን እኮ ይሄንን ተጠቅሞም እኮ እኛን አገልጋዮቹን ህዝቡንም በእንዲህ አይነት በሽታ ሊጨርሰንም ይሆናል እኮ። ነገ እኮ ተጠያቂ ካህን፣ አባት፣ ጳጳስ፣ ካህናት፣ ዲያቆናት እኮ ሊጠፉ ይችላሉ። እዚህ እንደዚህ አይነት መዳፈሩን ሰው ቢተውና የጤና ባለሙያዎች የሚሰጡትን የሃይማኖት አባቶች የሚሰጡትን መንግስት የሚሰጠውን መመሪያ አክብሮ ይሄ ክፉ ቀን ብንሻገረው የሚያልፍ እኮ ነው። የሚያልፍ ቀን ስለሆነ ባንዳፈር መልካም ነው። የተባልናቸውን ነገሮች በሙሉ ብናሟላ እንደው በጣም አስቸኳይ አስፈላጊ ነገር ካልሆነም ደግሞ ቤተ ክርስቲያን ባንመጣ በቤታችን ሆነን ትምህርቱንም ቅዳሴውንም ብንከታተል የተሻለ እኮ ነው። ነገ በሰፊው መገልገል ስለምንችል ነገን ለማግኘት ዛሬ መታገስ የሚያስፈልግ ይመስለኛልና ህዝቡም ይሄንን ግንዛቤ ውስጥ ቢያስገባ። ብዙ ጊዜ ስንመክራቸው እናንተ ራሳችሁ ካህናቱ እንግዲህ ሃይማኖት የላችሁ ማለት ነው፣ ለምንድን መስቀል የማታሳልሙ? እንደው እናንተ ራሳችሁ መስቀል እኮ ያድነናል። አዎ፣ ግን መንገድ አለው፣ አግባብ አለው፣ ሁኔታ አለው። ስለዚህ ይሄንን መረዳት ያስፈልጋቸዋል። እና ብዙ እኮ ብዙ ህዝብ ብዙ ካህናት በተለያየ ዓለም እኮ እንሰማለን፣ ብዙ ጳጳሳት ሞተዋል እኮ በዚህ በወረርሽኝ። ለምን እኛ ካህናቱን ህዝቡን ካህናቱ መጠበቅ አለብን፣ መጠባበቅ አለብን። እኔ ለሌላው ማሰብ አለብኝ፣ ሌላው ለእኔ ማሰብ አለበት። ስለዚህ በዚህ አይነት በመተሳሰብ ነው እንጂ እልህ አይነት ነገር ድፍረቱ ጥሩ አይመስለኝም እኔ ብዬ ነው ምክሬን የምሰጠው።
ብዙ ጊዜ ደግሞ በሽታውን የመደበቅ ያለመግለጽ፣ ታመሙ ታቅቦ በቤት ያለመቀመጥ፣ በተለይ ካህናትም ዘንድ ይህ ነገር እንደሚታየው ምዕመኑም ጋር እንዳለ ሆኖ ማለት ነው። በዚህ ጉዳይ የእርሱ አስተያየት ምንድን ነው?
አዎ፣ ይህንን ተናግሬያለሁ። ይሄ በእውነቱ እንደው በጣም አሳዛኙ ነገር ነው። ሰው ታሞ መደበቅ፣ ይህ እኮ የምንደብቀው በሽታ አይደለም። እኛ ብንደብቀውም እኮ ራሱ በሽታው አደባባይ እያወጣናል እኮ ተሸሽገን የምናመልጠው አይደለም። ስለዚህ ሰው የህመም ስሜት ከተሰማ ወይም መታመሙ ከተረጋገጠ እንዲሁም ለአካባቢው ሰው መንገር፣ ለቤተ ክርስቲያን መንገር፣ ለተገናኛቸው ሰዎች መንገር፣ እባካችሁ እኔ እንዲህ ታምሜያለሁ እና ከአምስት ቀን ከስድስት ቀን በፊት አብረን ነበርን እንዲህ ነበርና እስኪ ራሳችሁን አዳምጡ ብሎ ማስተላለፍ እኮ ጥሩ ነገር ነው። ይሄ እኮ መረዳዳት መደጋገፍ ነው። አለበለዚያ እኔ ታምሜያለሁ እና ሌላውም አብሮኝ ይለቅ አይባልም። ስለዚህ ደግሞ የመዳን ተስፋ ያለው ነው። ሁሉም ሰው ቶሎ ራሱን አውቆ ሕክምናውን ከተከታተለ መዳን የሚቻልበት እኮ ነገር ነው። ይህን ያህል ገዳይም አይደለም ራሳችንን እስከጠበቅን እና በጊዜው ሕክምና እስካገኘን ድረስ እና ሰው ባያፍርበት። አሁን ቀደም ሲል ምሳሌ አሁን ይሄ ኤድስ የተባለው እንግዲህ በብዛት ሐኪሞቹ ያስተላለፉት እንግዲህ በዚህ በዝሙት የሚመጣ በሽታ ነው የሚለው ስለተያዘ ሰው ሊያፍር ይችላል። በእርግጥ በዝሙት ብቻ አይመጣም፣ በህክምና ስህተትም ሊመጣ ይችላል። ግን ይሁን እሺ፣ ይሄ ግን በንክኪ የሚመጣ ነገር ነው። ከየት እንደሚመጣ ነገር ንፋስ ይዞት የሚመጣ ነገር ነው። ስለዚህ ይሄ ምን ያሳፍራል? ምንስ ያስጨንቃል? እና ይህን ግልጸኞች ብንሆን ሁላችን ከራሴ ጀምሮ ግልጸኞች ብንሆን የሆነ ነገር ከተሰማኝ ቤተክርስቲያን አልሄድም፣ ቤት ያሳልፋለሁ። እንዲህ አይነት ሰዎች ጋር ንክኪ ከሰማሁ እንዴ ቆይ ትንሽ ከራሴ ላዳምጥ ማለት ይሄ እኮ ለራስም ለወገንም መቆርቆር ነው። እና ሁሉም በዚህ ይሄን ስሜት እንዲፈጠር ነው እኔ አንዱ አደራም ነው።
እንግዲህ ስለሰጡኝ ጊዜ በጣም አድርጌ አመሰግናለሁኝ። መልካም ቀን
ይስጥልኝ። አሜን ለሁላችንም እግዚአብሔር አክብርልኝ። እግዚአብሔር ይስጥልኝ። አሜን።